ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የመጋቢት 17 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት 42 ሚሊዮን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት መቼም ቢሆን በመስቀሉ እንዳናፍር ክርስቶስ ያስተምረናል ማለታቸው ተገልጿል። አሁን ያለንበት የአብይ ጾም ወቅት እንደሆነም ይታወቃል። ይህንን የአብይ ጾም ወቅት አስመልክተን ለዛሬው ዕለት ያዘጋጀንላችሁ መልእክት የሚከተለው ይሆናል። ሰውነታችን ምግብ እንደሚያስፈልገው ሁሉ ነፍሳችን ደግሞ ጾም ያስፈልጋታል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በዛሬው ለዝግጅታችን ትኩረት ሰጥተን ወደ እናንተ አድማጮቻችን ሁለት አብይ ክንውኖችን እናስደምጣችኋለን። በቅድሚያም የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ በትላንትናው ዕለት ማለትም በመጋቢት 16 2010 ዓ.ም ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ኢየሩሳሌም የገባበት የሆሳና በዓል በታላቅ መንፈሳዊነት መከበሩ ይታወሳል። ይህ የሆሳና በዓል በቫቲካን በደመቀ ሁኔታ ተከብሮም አልፏል። ይህንን የተመለከተ ሰፊ ዘገባ በመጀመሪያ ክፍል ዝግጅታችን እናስደምጣችኋለን። በመጪው ጥቅምት 2011 ዓ.ም ለሚካሄደው 15ኛው የመላው የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት አጠቃላይ መደበኛ ሲኖዶስ እንደሚካሄድ ይታወቃል። ይህ 15ኛው የመላው የካቶሊክ ቤተ ክርስቲያን አጠቃላይ መደበኛ የብፁዓን ጳጳሳት ሲኖዶስ ትኩረቱን ወጣቶች ላይ በማድረግ እምነት፣ ወጣቶችና በጥሪ ላይ በማስተዋል ጥበብ የተሞላ ውሳኔ ማድረግ በሚል መሪ ቃል እንደሚደረግ የሚታወቅ ሲሆን ለዚህ ሲኖዶስ ቅድመ ዝግጅት ይሆን ዘንድ ከባለፈው ሳምንት ሰኞ ማለትም ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ከመላው ዓለም የተውጣጡ ወጣቶች በሮም ተገኝተው ከተወያዩ በኋላ ለሚቀጥለው የብፁዓን ጳጳሳት ሲኖዶስ ግብዓት ይሆን ዘንድ ያዘጋጁት አንድ ሰነድ ለርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት አስረክበዋል። ይህንን የተመለከተ ዘገባ በሁለተኛ ክፍል ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ በትላንትናው ዕለት ማለትም በመጋቢት 16 2010 ዓ.ም ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ኢየሩሳሌም የገባበትን የሆሳና በዓል በታላቅ መንፈሳዊነት ማክበራቸው ይታወሳል። ይህ የሆሳና በዓል በተመሳሳይ መንፈሳዊነት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ከ50 ሺህ በላይ ወጣቶች የሚበዙበት ምዕመናን በተገኙበትና ርዕሰ ሊቃነ ጳጳሳት ፍራንቺስኮ በመሪነት ባሳረጉት መሥዋዕተ ቅዳሴ ተከብሮ ማለፉም ተገልጿል። በዚህ መሥዋዕተ ቅዳሴ ላይ በርከት ያሉ ምዕመናን በተለይም ደግሞ እምነት ወጣቶችና በጥሪ ላይ በማስተዋል ጥበብ የተሞላ ውሳኔ ማድረግ በሚል መሪ ቃል ወጣቶች ላይ ትኩረቱን ያደረገና በመጪው ጥቅምት ወር 2011 ዓ.ም ለሚካሄደው የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ሲኖዶስ ቅድመ ዝግጅት ይሆን ዘንድ ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ በሮም ሲካሄድ በነበረው ጉባኤ ላይ ከተለያዩ የዓለማችን ክፍሎች የተውጣጡ በርካታ ወጣቶች በዚሁ መሥዋዕተ ቅዳሴ ላይ መሳተፋቸው ተገልጿል። ቅዱስነታቸው በወቅቱ ከማርቆስ ወንጌል ከምዕራፍ 14 ላይ ተወስዶ በተነበበው ኢየሱስ የሚጠብቀውን የመከራ ጽዋ ለመጠጣት በታላቅ ክብር ወደ ኢየሩሳሌም መግባቱን በሚገልጸው የወንጌል ክፍል ላይ ተመስርተው አድርገውት የነበረውን የወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Gesù entra in Gerusalemme. La liturgia ci ha invitato a intervenire e partecipare alla gioia e alla festa del popolo che è capace di gridare e lodare il suo Signore.
Jesus ወደ ኢየሩሳሌም ገባ። የዛሬው ሥርዓት አምልኮ በደስታና በምስጋና ዝማሬ ኢየሱስን ከሚያመሰግኑ ሰዎች ጋር እንድንሆን ይጋብዘናል። የሚጣፍጥ ደስታና ነገር ግን የኢየሱስን ሕማማት የሚገልጸው ታሪክ ከተነበበ በኋላ ግን መራራ የሆነ ጣዕም እንዲሰማን ያደርጋል። በዚህ የመጽሐፍ ቅዱስ ክፍል ውስጥ የደስታና የስቃይ ታሪክ የሚገኙበት ታሪክ ይመሰላል። እንደ አንድ ደቀ መዝሙር በዕለታዊ ኑሯችን የሚገጥሙንን ስህተቶችና ስኬቶች የሚያሳይ ታሪክ ሲሆን፣ ምክንያቱም ስሜትን ለመቆጣጠር የሚረዳና ዛሬ በእኛም በዚህ ዘመን በምንገኘው ሰዎች ዘንድ የተለመዱ ግጭቶችንና ለመውደድ ያለንን ብቃት፣ ለመጥላት ደግሞ ያለንን ፍላጎት በመገምገም መልካምነትን ለተሞሉ እሴቶች መሥዋዕት ለመሆንና በተጨማሪም ሳይመቸን ሲቀር ከደሙ ነፃ ለመሆን እጆቻችንን መታጠብ፣ ታማኝ የመሆን ብቃት፣ በተጨማሪም የመክዳትና ችላ የማለት የመሳሰሉ ስሜቶች የሚገኙበት ነው። በዚሁ የኢየሱስን የመጨረሻ የዚህ ምድር ቆይታን በሚያሳየው የመጽሐፍ ቅዱስ ክፍል ላይ እንደተገለጸው በኢየሱስ አማካይነት የታየው ከፍተኛ ደስታ ለሌሎች ግን ጥሩ የሆነ ስሜት እንዳይሰማቸው ያደረገና ያበሳጫቸው ክስተት ነበር። ኢየሱስ በራሱ ሕዝብ ተከቦ ወደ ኢየሩሳሌም በሚገባበት ወቅት በእልልታና በዝማሬ ተከቦ ነበር። ይህንን እልልታና ዝማሬ ኃጢአታቸው ይቅር የተባለላቸው ሰዎች፣ ከለምጽ የተፈወሱ ሰዎች ወይም ደግሞ ጠፍቶ ከተገኙ በጎች መካከል የነበሩ ሰዎች፣ እነዚህንና እነዚህን የመሳሰሉ ሰዎች በአንድነት የሚያሰሙት ድምፅ ሊሆን እንደሚችል እናስብ። ሰዎች ሁሉ የሚያውቁት ኃጢአተኛ ሰው ወይም አንድ ንጹሕ ያልሆነ ሰው ከዚህ መካከል ሊገኙ ይችል ይሆናል። ምናልባትም ከሰዎች ሁሉ ተገለው በየመንገዱ የሚኖሩ ሰዎች የሚያቀርቡት ዝማሬና እልልታ ሊሆን ይችላል። ከስቃያቸውና ከመከራቸው በርሱ ርኅራዬ የተፈወሱና እርሱን ተከትለው የወጡ የወንዶችና የሴቶች ድምፅ ሊሆንም ይችላል። ይህ ቀጣይነት ባለው መልኩ በወቅቱ በተገለሉ ሰዎችና በኢየሱስ አማካይነት ሕይወታቸው የተቀየረ ሰዎች አማካይነት የተደረገው ጩኸትና ዝማሬ በጌታ ስም የሚመጣ የተባረከ ነው በማለት አስተጋብቶ ነበር። ሰብአዊ መብታቸውን መልሰው እንዲጎናጸፉና ተስፋ እንዲኖራቸው ላደረጋቸው ሰው እንዴት ነው ታዲያ ሊዘምሩ የማይችሉት? ይህም የኃጢአታቸውን ይቅርታ በማግኘታቸው የተነሳ በእርሱ ያመኑና ተስፋ ያደረጉ ሰዎች የደስታ ድምፅ ነው። እነዚህ ሰዎች ይጮኻሉ፣ ይደሰታሉ። ይህም ታላቅ ደስታን ፈጥሮባቸው ነበር። ይህ ደስታ ራሳቸውን እንደ ጻድቅ የሚቆጥሩና ለሕግና ለሥርዓታዊ ሕጎች ታማኝ ለሚመስሉ ሰዎች ግን የማይመች ግራ የሚያጋባና አጸያፊ የሆነ ተግባር ተደርጎ ተቆጥሮ ነበር። በሕመም በመከራና በስቃይ ውስጥ የነበሩ ሰዎች ስሜታቸው ገንፍሎ መውጣቱን የሚያሳይ ደስታ ነው። ነገር ግን ከነዚህ ውስጥ ብዙዎቹን ሥነ ሥርዓት የሌላቸው ሰዎች አድርገው ይቆጥሯቸው ነበር። የማስታወስ ችሎታቸውን አጥተው ለነበሩ ሰዎችና ብዙ ዕድሎች አምልጧቸው ለነበሩ ሰዎች ሁሉ የማይረሳ ታላቅ ደስታ ነው። ነገር ግን ራሳቸውን ለማመቻቸትና ለማረጋጋት ለሚሞክሩ ሰዎች ሁሉ የእግዚአብሔርን ምሕረትና ደስታ ምን ያህል ለመረዳት ከባድ ነው። በራሳቸው ኃይል ለሚተማመኑና ከሌሎቹ እንደሚበልጡ ለሚያምኑ ለእነዚህ ሰዎች ደስታን ማካፈል ምን ያህል ከባድ ነው። እናም የዚህ ዐይነት ፍርሃት ከያዛቸው ሰዎች ነው ይህ ስቀለው ስቀለው የሚለው ጩኸት የመነጨው በዚሁ ምክንያት ነው። ይህም ጩኸት ቀጣይ የሆነ ውስጣዊ ጩኸት አልነበረም። ነገር ግን በሐሰት የተመሰቃቀለ በሐሰት ምስክሮች ምክንያት ተነሳስተው የተሰበሰቡ ሰዎች ጊዜያዊ ጩኸት ነበር እንጂ በዕለቱ ከነበረው እውነታ የተወዳዳሪነት መንፈስ ተፈጥሮ የውድድር ጩኸት ምንጭ ሆነ። እውነታውን ለመደበቅና ለራሳቸው ጥቅም የሚመች ሁኔታ በመፍጠር ይህንን ግባቸውን ለማሳካት ይሆናቸው ዘንድ መሰሪ የሆኑ ሐሳቦችን በመፍጠር ሌሎቹን ሰዎች ለመያዝ ምንም ችግር አልገጠማቸውም ነበር። ይህም ሐሰተኛ የሆነ ዘገባ ነው። የሌሎችን ጩኸት ለመጫንና የራሳቸውን የተንኮል ድምፅ አጉልቶ እንዲሰማ ለማድረግ የሚገጥማቸውን ተግዳሮቶች ሁሉ ማለፍ የሚችሉ ምንም ነገር የማያግዳቸው ሰዎች ነበሩ። ይህ ጩኸት የመነጨው እውነታውን በመሸፋፈንና ይህንንም ያደረጉት የኢየሱስን ገጽታ በማጠልሸት እንዲጠናቀቅ በሚያስችላቸው ሁኔታ በማቀድ ኢየሱስን እንደ አንድ ክፉ የሆነ ሰው አድርጎ በመሳል ነበር። ይህም ራሳቸውን መከላከል የማይችሉ ሰዎችን በማዋረድ አቋማቸውን ለማጽናት የሚፈልጉ ሰዎች ድምፅ ነው። ከነዚህ ራሳችን ብቃት አለን ከሚሉ በኩራት የተሞሉና በትዕቢት የተወጠሩ ሰዎች በደለቱት ሴራ አማካይነት ያለምንም ችግር ይህ ስቀለው ስቀለው የሚል ድምፅ መጣ። እናም በዚህ ምክንያት በመጨረሻ የሕዝቡ የደስታ ድምፅ ጸጥ አለ። ተስፋቸው ጨለመ፣ ሕልማቸው ከንቱ ሆነ፣ ደስታቸው በኖ ጠፋ። በመጨረሻም ልባቸው እንዲታወር በማድረግ ደግነታቸው ወይም ለጋስነታቸው ቀዘቀዘ። የሕዝቡን ኅብረት እንዲቀዘቅዝ የሚያደርግ ሐሳባቸውን የሚያጨልም ለሚያዩት ነገር ምንም ስስት እንዲኖራቸው የማያደርግ ራስን ብቻ አድን የሚል ጩኸት፣ ርኅራዬን ሙሉ በሙሉ ለማጥፋት የፈለገ ጩኸት። ይህ ጩኸት የመነጨው ራሱን እንደ ደካማ አድርጎ ካቀረበው ከእግዚአብሔር ርኅራዬ ነው። እነዚህን የሚጮሁትን ድምፆች ለማስታገስ እጅግ ጥሩ የሆነ መድኃኒት ወደ ክርስቶስ መስቀል መመልከትና እርሱ በመጨረሻው ሰዓት ከጮኸው ጩኸት ጋር ማመሳከር ያስፈልጋል። ኢየሱስ የሞተው ለእኛ ለእያንዳንዳችን ያለውን ፍቅር ጩኾ ከገለጸ በኋላ ነው። ለወጣቶች፣ ለአረጋውያን፣ ለቅዱሳንና ለኀጢአተኞች በርሱ ዘመን ለነበሩ ሰዎችና አሁን በእኛ ዘመን ላሉ ሰዎች ያለውን ፍቅር በመግለጽ ነው። በርሱ መስቀል ሁላችን በመዳናችን የተነሳ ይህንን በወንጌል የሚገኘውን ደስታ ማንም ሰው ሊመክተው አይችልም። ምክንያቱም ሁላችንም በተለያዩ ሁኔታዎች ውስጥ የምንገኝ ቢሆንም እንኳን ከእግዚአብሔር መለኮታዊ ምሕረት እይታ ውጪ የሚሆን ማንም ሰው በፍጹም የለም። መስቀሉን መመልከት ማለት ቅድሚያ ለሚሰጣቸው ነገሮች ቅድሚያ በመስጠት ምርጫዎቻችንንና ድርጊቶቻችንን በመመልከት ራሳችንን እንድንጠይቅ ማድረግ ማለት ነው። በተለያዩ ምክንያቶች የተነሳ በመጥፋት ላይ ያሉ ሰዎች ወይም በመጥፎ ሁኔታ ውስጥ ያሉ ሰዎችን ለማዳን ያለንን ስሜት ማነቃቃት ማለት ነው። ወንድሞቼና እህቶቼ፣ ልባችን ምን እያሰበ ይገኛል? ኢየሱስ በልባችን ውስጥ የደስታና የውዳሴ ምንጭ መሆኑ ይቀጥላል ወይስ ለኃጢአተኞች፣ ለተናቁትና ለተረሱ ሰዎች ቅድሚያ መስጠታችን ያሳፍረናል? እናንተ ወጣቶች፣ ኢየሱስ በእናንተ ውስጥ የሚያነሳሳው ደስታ በተለያየ ምክንያት የተነሳ ይረብሻችኋል ወይ? ምቾት ይነሳችኋል ወይ? ምክንያቱም ደስተኛ የሆነን አንድ ወጣት መበጥበጥ በጣም አስቸጋሪ ስለሆነ ነው። ደስተኛ የሆነ አንድ ወጣትን መጫን ወይም መበጥበጥ በጣም አስቸጋሪ ነው። በዚህ ረገድ እናንተ በሉቃስ ወንጌል በምዕራፍ 19 ከቁጥር 39 እስከ 40 ላይ እንደተጻፈው በሕዝቡ መካከል የነበሩ አንዳንድ ፈሪሳውያን ኢየሱስን መምህር ሆይ ደቀ መዛሙርትህን ገሥጻቸው እንጂ አሉት። እርሱም እላችኋለሁ እነርሱ ዝም ቢሉ ድንጋዮች ይጮኻሉ አላቸው የሚለውን ድምፅ የመወከል ዕድል አላችሁ። ወጣቶችን ዝም ማሰኘት የሚለው አመለካከት ከብዙ ጊዜ ጀምሮ የነበረ ፈተና ነው። በዚህም ረገድ ፈሪሳውያን ኢየሱስን በወቅቱ የነበሩ ሰዎችን ዝም እንዲያሰኝና እንዲያረጋጋቸው ጠይቀውት ነበር። ወጣቶች እንዳይጮሁ ለማድረግ እነርሱን ለማደንዘዝና እንዲተኙ ለማድረግ የሚረዱ ብዙ አይነት መንገዶች አሉ። ወጣቶችን ጥያቄ እንዳያነሱና ለውይይት መንገድ እንዳይከፍቱም ዝም ለማሰኘትና እንዳይታዩ ለማድረግ የሚያስችል ብዙ አይነት መንገዶች አሉ። በአጠቃላይ ዝም ብላችሁ ኑሩ የሚል ድምፅ በከፍተኛ ሁኔታ ይታያል። ወጣቶች ተሳታፊ እንዳይሆኑ ለማድረግ የሚያስችሉ ብዙ መንገዶች አሉ። ተረጋግተው እንዳይኖሩ በማድረግ ሕልማቸውን እንዲጨልም፣ ምስኪኖችና በሐዘን ውስጥ እንዲወድቁ ማድረግ የመሳሰሉ ብዙ መንገዶች አሉ። በዚህ የሆሳና በዓል በሚከበርበት ቀን ኢየሱስ ትላንትናም ዛሬም ቢሆን ለፈሪሳውያን እነዚህ እንኳን ዝም ቢሉ ድንጋዮች ይጮኻሉ የሚለውን ድምፅ በድጋሚ እናንተ ማሰማት ይኖርባችኋል። የተወደዳችሁ ወጣቶች፣ በመጪው አርብ ስቀለው ስቀለው የሚለውን ጩኸት የማስተጋባት ፈተና ውስጥ እንዳትገቡ አሁን በዛሬው የሆሳና ዕለተ ሰንበት ላይ የደስታ ድምፃችሁን ማሰማት ወይም ከማሰማት መምረጥና አለመምረጥ ፈተና ውስጥ ራሳችሁን ልትገምቱ ይገባል። ዝም ብሎ የመቀመጥና ያለመቀመጥ ምርጫው የእናንተ ነው። እኛ ታላላቆችና አረጋውያን የምንባል ብዙውን ጊዜ በሙስና ውስጥ የተዘፈቅን ዝም ብንልም ዓለም ዝም ቢልና ደስታውን ቢያጣ እስቲ ልጠይቃችሁ፣ እናንተ ግን ትጮኻላችሁ አይደል? እባካችሁን ድንጋዮች ሳይጮኹ በፊት ካሁኑ ለመጮህ ወስኑ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ የተከበረውን የሆሳና በዓል አስመልክተው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
በሮም የተሰበሰቡት የዓለም ወጣት ተወካዮች ደስተኛና ሁሉን አሳታፊ ቤተ ክርስቲያንን ማየት እንደሚፈልጉ ገለጹ። በመጪው ጥቅምት ወር 2011 ዓመተ ምህረት በሮም ለሚካሄደው የካቶሊክ ብፁዓን ጳጳሳት አጠቃላይ መደበኛ ጉባኤ ዝግጅት ለማድረግ በሮም ከመጋቢት 10 ቀን እስከ መጋቢት 15 ቀን 2010 ዓመተ ምህረት ድረስ የተሰበሰቡት ዓለም አቀፍ የወጣት ተወካዮች በስብሰባቸው ማጠቃለያ ላይ ባቀረቡት ሐሳብ ደስተኛ እውነተኛና ሁሉን አሳታፊ ቤተ ክርስቲያንን ማየት እንደሚፈልጉ ገለጹ። የቅድመ ሲኖዶሱን ዝግጅት ስብሰባን በአካል ተገኝተው ከተካፈሉት ከ300 ወጣቶች በላይ ሌሎች 15,000 ተጨማሪ ወጣቶችም ከውጭ ሆነው ስብሰባውን በማኅበራዊ ሚዲያ በኩል መሳተፋቸው ታውቋል። የወጣቶቹ ስብሰባ ዋና ዓላማ በአሁኑ ወቅት በመላው የዓለም ወጣቶች ዘንድ የሚነሱ ጥያቄዎች፣ ሐሳቦችና አስተያየቶች ግልጽ ውይይት ተደርጎባቸው በሚቀጥለው ዓመት ጥቅምት ወር ላይ በሚደረገው የካቶሊክ ብፁዓን ጳጳሳት አጠቃላይ መደበኛ ጉባኤ ላይ ለማቅረብ እንደሆነ ታውቋል። ወጣቶቹ የውይይታቸውን ጠቅላላ ፍሬ ሐሳብ ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ አስረክበዋል። ወጣቶቹ ከሁሉ አስቀድሞ ሐሳባቸውን፣ አስተያየታቸውንና የተለያዩ ወቅታዊ ጥያቄዎቻቸውን በግልጽ አውጥተው እንዲያቀርቡ ከመላዋ ካቶሊካዊት ቤተ ክርስቲያን የተሰጣቸው ዕድል እጅግ ደስ እንዳሰኛቸው ገልጸዋል። ወጣቶቹ በስብሰባቸው ማጠቃለያ ላይ ባቀረቡት ሐሳብ እንደገለጹት ቤተ ክርስቲያን ወጣቶች በቤተ ክርስቲያን ላላቸው ሚናና ለመንፈሳዊ ጉዟቸውም ዋጋን በመስጠት የምታስተምረውን በተግባር የምታሳይ ሕያው ምስክር እንድትሆን ጠይቀዋል። ወጣቶቹ ባቀረቡት ሐሳብ እውነተኛ፣ ግልጽ፣ ደስተኛ፣ ተደራሽነት ያላትና ሁሉን አሳታፊ ቤተ ክርስቲያንን ማየት እንፈልጋለን ብለዋል። ከወጣቶች የቀረበው ሪፖርት በሦስት አበይት ሐሳቦች ላይ የተመሠረተ ሲሆን በዛሬው ዓለም የወጣቶች ተግዳሮቶችና ተስፋ ሰጪ ዕድሎች፣ በሁለተኛ ደረጃ እምነታቸውን፣ ጥሪያቸውን ጥበብና ማስተዋል በታከለበት መንገድ ትክክለኛ ውሳኔ እንዲያደርጉ፣ በሦስተኛ ደረጃ ቤተ ክርስቲያን በበኩሏ ለወጣቶች በምታቀርበው ሐዋርያዊና ማኅበራዊ እገዛዎችን የተመለከቱ እንደሆነ ታውቋል። ከወጣቶች የቀረቡት ሐሳቦች ወጣቶች የሚገኙበትን መንፈሳዊና ማኅበራዊ ሁኔታ ቤተ ክርስቲያን በሚገባ በመገንዘብ ወደፊት ለወጣቶች ማበርከት ያለባት ማንኛውንም ዐይነት ድጋፍ ምን መምሰል እንዳለበት ጠቅላላ ሐሳብ በማስጨበጥ የሲኖዶሱ ብፁዓን ጳጳሳቱ ለሚያደርጉት ውይይት መነሻ ይሆናል ተብሏል። ወጣቶቹ ስለ ማንነት ጥያቄ አንስተው እንደገለጹት በቤተ ክርስቲያን ውስጥ የአንድ ቤተሰብ አባል እንደመሆናችን መጠን ለእኛ የሚሰጥ ትኩረት በያለንበት ለመንፈሳዊም ይሁን ለማኅበራዊ ኑሮ ብርታትን ሰጥቶ የሚያነቃቃ እውነተኛና ተደራሽነት ያለው የመላውን ወጣት የኑሮ ደረጃን የሚያሻሽልና የሚያሳድግ መሆን አለበት ብለዋል። እምነት እንደ ግል ጉዳይ ቢታይም የቤተ ክርስቲያን ተደራሽነት ለግለሰቦች ብቻ ሳይሆን በመንፈሳዊ ማኅበራት ተዋቅረው የሚጓዙ በርካታ መንፈሳዊ እንቅስቃሴዎች በመኖራቸው አስፈላጊው ትኩረት እንዲሰጥበት አሳስበዋል። የወጣቶች ሐሳብ በማከልም በብዙ አካሄዳችን ጥፋተኞችና የተሳሳትን ብንሆንም ቤተ ክርስቲያን ይቅር ባይ በመሆን ሁሉንም ወደ ራሷ የምትጠራ መሆን አለባት ብለዋል። ወጣቶቹ በውይይታቸው መካከል አንስተው በስፋት ከተወያዩባቸው ርዕሶች መካከል የወጣቶች ጾታዊ ግንኙነት፣ ጎጂ ሱሶች፣ በጋብቻ መካከል የሚፈጠሩ ችግሮች፣ የቤተሰብ መለያየት፣ ማኅበራዊ ቀውሶች፣ የተደራጀ ወንጀል፣ ሕገወጥ የሰዎች ዝውውር፣ ዐመፅ፣ ሙስና፣ ሠራተኞችን መበዝበዝ፣ በሴቶች ላይ የሚደርስ ጾታዊ ጥቃት፣ የአካባቢ ጥበቃና ቤተ ክርስቲያን አሳታፊ ይቅር ባይና ርኅሩህ መሆን አለባት የሚሉ ይገኙባቸዋል። ወጣቶቹ የወደፊት ሕይወታቸው በፍርሃት የተዋጠ በራስ መተማመን ጠፍቶ ተስፋ የቈረጠበት አዝማሚያ ያለበት እንደሆነ ገልጸው፣ ሆኖም ተስፋ ሳንቈርጥ በቤተ ክርስቲያን ማኅበራዊ አስተምህሮ በሚያሳየው መንገድ በመመራት የተሻለ ዓለምን ለመገንባት በጋራ የመሥራትን ዕድል ማግኘት እንደሚፈልጉ ገልጸዋል። በማከልም ሰላም የነገሰበት ለፍጥረታት ደህንነት ዋስትናን የሚሰጥ ዘላቂ የኢኮኖሚ እድገት ያለበት ዓለም ማየት እንፈልጋለን ብለዋል። በጦርነትና በአመጽ ውስጥ ባሉት አገሮች ለሚገኙ ወጣቶች ጦርነት አቁሞ ሰላም የሚወርድበትን ያስተዳደር ብልሽነት የሚያበቃበትን በአየር ለውጥ ምክንያት የሚደርሱትን አደጋዎች ለማስቆም በርትቶ መስራት የማህበራዊ ኑሮ አለመመጣጠንን በጸጥታ ማስከበር ሥራ ወጣቶች ከህብረተሰቡ ጋር በህብረት በመስራት ተስፋን የሚሰጡ የሰላም ጥረት ማድረግ እንፈልጋለን ብለዋል። ወጣቶቹ ከዘመኑ ቴክኖሎጂ ጋር ስላላቸው ግንኙነት በተመለከተ የዘመኑ ቴክኖሎጂ በአንዳንድ ወጣቶች መካከል ያለውን ግንኙነት በማሳደግ የበኩሉን እገዛ እንዳደረገና በማድረግ ላይ እንዳለ የሚታመን ቢሆንም በአንዳንዶች መካከል ደግሞ ከሰዎች ጋር ሊኖር የሚገባውን ግንኙነት ሌላው ቀርቶ ከእግዚአብሔርም ጋር ያለውን ግንኙነት በመቀነስ በሕይወታቸው ላይ አሉታዊ ገጽታዎችን እያሳየ ይገኛል ብለዋል። በተለይም በማኅበራዊ ሚዲያዎች በኩል የሚተላለፉ ሰብአዊ ክብርን የሚያሳንሱ ምግባረ ብልሹ የሆኑ የወሲብ ምስሎች ወጣቶች ስለ ጾታዊ ግንኙነት በሚገባ ሊረዱ የሚያስፈልገውን እውነት በመሰወር ወደ ተሳሳተ አቅጣጫ እየመራቸው እንደሆነ ገልጸዋል። የዓለም ወጣቶች የማኅበራዊ ሚዲያዎችን በብዛት በመጠቀም በተመሳሳይ የዕድሜ ክልል ውስጥ ለሚገኙት ወጣቶች በማኅበራዊ ሚዲያዎች አማካኝነት የሚያደርጉት ግንኙነቶች ከፍተኛ ነው ብለዋል። የማኅበራዊ ሚዲያን በሚጠቀሙና በማይጠቀሙ ወጣቶች መካከል ከፍተኛ የባህሪና የአመለካከት ልዩነት እንደሚታይ በመረጋገጡ ወዳልተጠበቀ አቅጣጫ እንዳያመራ የማኅበራዊ ሚዲያ አጠቃቀምን በተመለከተ ግንዛቤን መስጠት እንደሚያስፈልግ ገልጸዋል።
ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዝግጅት በዚህ አላበቃም። በነገ ዕለት ቀጣዩን ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ስንጂ አልተወለድንም በስጋ አስተውል ወገን ቆም በል እስኪ ረጋ በከንቱ አይደለም ኢየሱስ የሞተ ለኔ ላንተ ብሎ ደሙ ያፈሰሰ
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።